ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሰኔ 11 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። አለመረጋጋት፣ ስርዓት አልበኝነት፣ ዘረኝነት በሀገራችን እየተባባሰ በመሄድ ላይ ነው። አገዛዙ አምባገነንነቱን ለማጠናከር የሚረዳው ስለሆነ አስከፊውን ሁኔታ ለመክታት ሙከራ ሲያደርግ አልታየም። አሸባሪዎች በነጻነት ይንቀሳቀሳሉ፣ በጠራራ ፀሐይ ህዝብን ይዘርፋሉ፣ ይገላሉ። ይህንን ወቅታዊውን ነባራዊውን የሀገራችንን ሁኔታ በሚመለከት አገርን ማጣት አስለመዱን እንዴ በሚል ርዕስ ከዝግጅት ክፍላችን የቀረበውን የዕለቱን ሐተታ እናሰማለን። በማስከተልም የቀድሞ የደህንነት ሰራተኛ አቶ አያሌው መንገሻ ከፍኖተ ዴሞክራሲ ጋር ያደረጉትን ቃለ ምልልስ ክፍል 4 እና የመጨረሻውን አሰምተን ክፍል 1 ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
የኮሌራ በሽታ እየተስፋፋ መሆኑን እስካሁን በኮሌራ በሽታ የተያዙ ዜጎች ቁጥርም 614 መድረሱን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አስታወቀ። እስካሁን በኮሌራ በሽታ የተያዙ ዜጎች ቁጥር 614 መድረሱን የጤናው ኢንስቲትዩት ገልጿል። ቀደም ብሎ በበሽታው 15 ሰዎች መሞታቸው የተነገረ ሲሆን ቁጥሩ ከዚህ ሊጨምር እንደሚችል ስጋት አለ ተብሏል። በሽታውን ለመከላከል መድኃኒቶች መስተራጨታቸውና ለ17000 ሰዎች ክትባት መስጠት እንደሚጀምርም ተነግሯል። ኦቻ በሚል ምህጻረ ቃል የሚታወቀው የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ቢሮ ሰኔ 10 ቀን ባወጣው መግለጫ የ2011 ዓመተ ምህረት የድርቅ ሁኔታ ከሁለት ዓመት በፊት ከነበረው የድርቅ ሁኔታ ጋር ተመሳሳይ ሊሆን እንደሚችል መረጃዎችን ዋቢ አድርጎ አስጠንቅቋል። ተቋሙ በደቡብ ኢትዮጵያ የድርቁ ሁኔታ ሊያይል እንደሚችል ገልጾ በዝናብ ላይ ለሚተማመኑ አርሶ አደሮች አስቸጋሪ ሁኔታ ይፈጥርባቸዋል ብሏል። በደቡብ ምስራቅና በደቡብ ቆላማ አካባቢዎች እንዲሁም በአብዛኛው የአፋር አካባቢዎች የሚኖሩ ከ3.8 ሚሊዮን በላይ የሚሆኑ ዜጎች በድርቁ ሊጎዱ እንደሚችሉ ተቋሙ ገልጾ ለዚህም ከ40 እስከ 60 ሚሊዮን ዶላር እርዳታ እንደሚያስፈልግ አሳውቋል። ተቋሙ በመግለጫው ከተባበሩት መንግስታት ድርጅት ያስቸኳይ የእርዳታ በጀት ላይ ለሶማሊያ፣ ለኢትዮጵያና ለኬንያ ከተመደበው 45 ሚሊዮን ዶላር ውስጥ የኢትዮጵያ ድርሻ 10 ሚሊዮን ዶላር መሆኑን ጠቅሶ ከችግሩ አንጻር ከፍተኛ እርዳታ ስለሚያስፈልግ ረጂዎች እንዲተባበሩ ጥሪ አድርጓል። በሚቀጥሉት 30 ዓመታት የዓለም የህዝብ ብዛት በ2 ቢሊዮን ሊጨምር እንደሚችል የተባበሩት መንግስታት ድርጅት ይፋ አድርጓል። ከሳሃራ በታች ባሉ አገሮች ውስጥ የህዝቡ ብዛት በእጥፍ የሚጨምር ሲሆን ኢትዮጵያን ጨምሮ በሌሎች 9 አገሮች ውስጥ የሚኖረው ህዝብ ቁጥር የዓለምን ግማሽ እንደሚሆን ዘገባው ይገልጻል። የዓለምን ግማሽ ይዛሉ የተባሉ አገሮች ኢትዮጵያ፣ ህንድ፣ ናይጄሪያ፣ ፓኪስታን፣ የኮንጎ ዲሞክራቲክ ሪፐብሊክ፣ ዩጋንዳ፣ ታንዛኒያ፣ ኢንዶኔዥያ፣ ግብጽና ዩናይትድ ስቴትስ ናቸው። በአውሮፓ ከሚወለዱ ልጆች ይልቅ የሚሞቱት ቁጥር ከፍ እንደሚል በዘገባው የተጠቆመ ሲሆን የቻይና ህዝብ ቁጥርም በ31.4 ሚሊዮን ሊያንስ ይችላል ተብሏል። በሱዳን የጊዜያዊ ወታደራዊ አስተዳደር ካውንስል የተባለው ስልጣኑን የተቆጣጠረው አካል የኢንተርኔትና ሌሎች የመገናኛ አገልግሎቶችን በመዝጋቱ ለተቃዋሚዎች አስቸጋሪ ሁኔታ ቢፈጠርም ከማክሰኞ ጀምሮ የምሽት ሰላማዊ ሰልፎችና የተቃውሞ ስብሰባዎች ለማድረግ እንቅስቃሴ እየተደረገ መሆኑ ታውቋል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ሰኞ ሰኔ 10 ቀን ባወጣው መግለጫ የሱዳን ሕዝብ ለዲሞክራሲ የሚያደርገው ትግል የሚደገፍ መሆኑን ገልጿል። መግለጫው ካለፈው ከአረብ የጸደይ አብዮት ወዲህ በአልጄሪያና በሱዳን የተከሰተው ሁኔታ የአፍሪካ ሕዝቦች ለዲሞክራሲያዊ ስርዓት ለሚያካሂዱት ትግል ትልቅ ተስፋ የሚሰጥ በመሆኑ ድርጅቱ ድጋፉን እንደሚሰጥ ገልጿል። ድርጅቱ በመግለጫው የባዕድ ኃይሎች በየትም ቦታ እንደሚያደርጉት ሁሉ አሁንም በለውጥ ስም የሕዝቡን ትግል ለመቀማት ጥረት የሚያደርጉ መሆናቸው አሳሳቢ ነው ካለ በኋላ በኢትዮጵያም በተመሳሳይ ሁኔታ ከፍተኛ መስዋዕትነት የተከፈለበት የሕዝብ ትግል በለውጥ ስም መደናቀፉን አውስቷል። ወታደራዊ አገዛዞች በጊዜያዊ አስተዳደር ስም በሕዝብ ላይ የፈጸሙት በደል የሀገራችን ታሪክ የሚያሳይ መሆኑን መግለጫው አስታውሶ የሱዳን ወታደራዊ መሪዎችም በጊዜያዊ አስተዳደር ስም ስልጣን ለመንጠቅ የሚያደርጉትን እንቅስቃሴ አውግዞ ተቃዋሚ ኃይሎች የሚያካሂዱን ትግል ከልብ እንደሚደግፍ ገልጿል። በመጨረሻም መፍትሄ ያለው በሱዳን ሕዝብ እጅ እንጂ በሌላ ባለመሆኑ የሱዳን ሕዝባዊ ተቃዋሚ ኃይሎች በአዲሱ ሽምም ሆነ በሌላ የባዕድ ኃይል የሚደረገው ሽምግልና የለውጡን እንቅስቃሴ ለመቀልበስ መሆኑን ተረድተው ትግላቸውን እንዲያፋፍሙ ኢሃፓ ጥሪ አድርጓል። ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ምሽት።
ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በመልእክት ሳጥን ቁጥር 7337 ዋሽንግተን ዲሲ 20056 ዩኤስኤ በኢሜል አድራሻችን efdpu@aol.com በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ርዕይ መጠቀም የምትችሉ መሆኑን እንገልጻለን።
ሀገር ማጣትን አስለመዱን እንዴ? የፖለቲካው መስክ ሪያ የሚያፈቅረው ጭቃ ሆኖ ነጋዴው፣ ቀጣፊው፣ አድርባዩ፣ ከርሳሙ፣ ዘረኛው ሁሉ የሚርመሰመስበት መሆኑ ለብዙዎች ግልጽ ከሆነ ውሎ አድሯል ማለት እንችላለን። ዘመን አለፈና ያ የትግል የጀግንነት ታሪክ ደብዝዞ ማንንም ማንኮላ ህዝብን የሚነዳበት የሚያደናግርበት ጊዜ ላይ ደርሰናል ያሰኛል። ታሪካችንንና ማንነታችንን ሊሰርዙ ሊቀይሩ ቅርሶቻችንን ሲያፈርሱ ዘም ሲገድሉን ሲያፈናቅሉን ተቃውሞ በለሆሳስ ሆነን ሳይደነግጡ እንዲቀጥሉብን እንዲጨፍሩብን የፈቀድን ይመስላል። ኢትዮጵያዊነን የሚሉ ክፍሎች በጸረ ኢትዮጵያነት ህዝብን የሚፈጁትን በገንዘብም በሁሉም መስክ ይደግፋሉ። በፌደራላጋርን አፈረሱት አትለኝም አርጅቶ ነበር። 3 ሚሊዮን ህዝብ ተፈናቀለ። በተፈናቀሉበት ምግብ እንስጣቸው። አዲስ አበባ መንራ ቤቶችን ያፈራረሱ ከተማይቱ መቆንጀት አለባት እኮ። ዜጋ እንደ ዜጋ ማውራትም ተስኖታል። ባይኑ ስር አንዱ ዘረኛ በሌላ ሲተካና ስርዓቱ ሲቀጥል ያየ ለውጡ ጦፈ ብሎ ራሱን ሲያታለል ከጀለው ጥቂት አልነበረም። ቀስ በቀስ መርዝም ይለመዳል ተብሎ የለ። ቀስ በቀስ ጭቆናና አገር መቀማትን እያስለመዱን ይመስላል። ያ የትግላችን ተውሳክ ሆኖ የቆየው ትግልን ያለመቀጠል የብልጭ ድርግም ዳፈንት አሁንም ሳፍኖብናል። ቀጣይና የተባበረ ትግል ማድረጋቀቶናል። ለዚህም ነው በሱዳንና በአልጄሪያ ህዝብ መቅናቱን የተያያዝነው። ግለሰቦች ዘወትር ባልታወቁ ሰዎች እየተባለ ሲገደሉ ወሬውን አናፍሰን ግን በምንም የተቃውሞ እርምጃ አናጅበውም። ሊታገሉ የሚሞክሩትን አረዳን ቀጥቀጥ ጋፋን ሰጣቸው። ግርግርና አፍአዊ እንጂ ጽኑ ተቃውሞ ደብዛው ሊጠፋ ደርሷል። ውሸታ ማገዛዝ ብዙሃኑንና ፍርአቱን ቀጣፊ እንደሚያደርግ የሚታወቅ ነው። ሹሞቹ የውሸት ቋት ስለሆኑ ሌሎችም ካፋቸው ሐሰት እንጂ ሐቅ ላይወጣ የማሉ ይመስላሉ። ይህም የውሸት ዘመቻቸው ያው እንደሚጠበቀው በያባ ላይ ያተኮረም ሆኖ አልቀረም። ባሁን ጊዜ ዘረኛውን አገዛዝ ከመጀመሪያው አጥብቆ የተቃወመውና በመገናኛ ብዙሃን እያጋለጠው ያለው ይሃፓ በመሆኑ የሐሰት ዘመቻው ተጧጥፏል። አገራድን ትግላችንን ተባብረን እንግፋ በሚል የሚቀሰቀስ በመሆኑም ሊያጠፉት በመረባረብ ላይ ናቸው። በርካታ ይሃፓ ጠላቶች የተነሱት በኢትዮጵያና ኢትዮጵያዊነት ላይ ነውና መሪዎቹን እና አባላቱን ደብዛ አጥፍተው ይያሉ። አሁንም ድጋፋቸውን በመቀጠል የድርጅቱን ሰማዕት ላንድ ብሔር የተሰዋት መስለው ለማቅረብም እየቃጡ ነው። ህሊናቸውን ሲጥ ያደረጉት ዘረኞችና ባንዳዎች ሁሉ አገር ሊያሳጡን ለተነሱት ድጋፉን እየሰጠ ነው። አገር ወዳዶች ያገራድን ትግሉን እሳት አራግበው ካላደረሱት ያገራችን ህልውና አደጋ ላይ ሆኖ መቀጠሉ አይቀርም። የብሔረተኝነት መዘዝ አጥፊና ክፉ ነው ስንል አመታት አሳልፈናል። የወያኔን ጠባብ ብሔረተኛ ሊተዋጋ ነው ከ1967 ዓመተ ምህረት ጀምሮ እንጂ ትላንት ያዝነው አቋም አይደለም። ዛሬ የውግዘት ምላሳቸውን የሚያንጣጡብን ትናንት ታዲያ የት ነበሩ? የዚህ መልሱ ማንነታቸውን ያጋልጣል። የዛሬ ሹሞች ቀደም ያልነውን ማለትም ያንን ጎጠኝነት እስከነጥፋቱ ጃዝብለው ለቀዋል ከታሰረበቱ። ወገን አፍሪካዊ አጢ ነው መላልሰህ ዛሬ በኢትዮጵያ ነግበኔ ላይ ብለህ። በማሊ በኮንጎ ወዘተ ጎጠኝነትና ዘረኝነት ያስከተለውን ጥፋት በራሳችን በርካታ ምሳሌዎች ልናጅበው መቻላችን ሐቅ ነው። እርስ በርስ ያናከሱን ወደ እልቂት ገፍተውን አገር ሊነጥቁን መሆኑ ምንም ጥርጥር የለውም። የኢትዮጵያን ተቋማትና ቅርሶችም ፍርስርስ እያወጡ ያሉት ለዚህ ግባቸው ሲሉ ነው። በአዲስ አበባ ላይ የከፈቱት ሁለገብ ዘመቻም ይህን ያመላክታል። አገር ጥበቃና በአገራድን ትግል አመሮና ተባብሮ መነሳት ጊዜ ቀጠሮ የማይሰጥ ግዳጅ ነው። አዘናግተውና ሸንግለው ውድ ኢትዮጵያን እንዳያጠፉና ወደማያባራ የርስ በርስ ጦርነት እንዳይከቱን ከዛሬ ሳይሆን ከትላንት ወዲያም ጀምረን ቆርጠን መታገልና አይቀሬ መስዋዕትነትንም ለአገራችን መክፈል ይጠበቅብናል። ባንዳ ከሃዲ ተለይ ከጎራችን ብለን ማምረርም አለብን። ሁሉም ትውልድ በየተራው አገራዊ ግዳጅ ይኖረዋል አለው። ሁሉም ባለውና በነበረው ተጨባጭ ሁኔታና ይዘት አጥር መሰረት በአቅሙ መታገል እንዳለበት የሚታወቅም ነው። ግዳጁን የረሳ ትውልድ የጭቆና ቀንበሩን በላዩ ላይ ማጥበቅ ብቻ ሳይሆን አገርንም እስከመቀማት ሊደርስ ይችላል። በ1980ዎቹ አካባቢ ሟቹ የፖለቲካ ተንታኝ ብሔረተኝነት አገሮችን ሊያጠፋ ተነስቷል በሚል ኢትዮጵያና ዩጎዝላቪያን ምሳሌ አድርጎ አቅርቦ ነበር። ወያኔ ለስልጣን ሲበቃም ይህንኑ በስፋት አስረድቶ እንደነበር ይታወሳል። የሁሉም ግጭቶች መነሻ ያው የፖለቲካና የኢኮኖሚ ጥያቄ ቢሆንም በህረተኝነት የየብሔረሰቡ ንዑስና ከበርቴ ጥያቄ በመሆኑ ይህንን ጥያቄ ተጠቅሞ የራሱን ጥቅም በበላይነት ሊያስጠብቅ የሚነሳና የሚጥር ነው። ወያኔ የራሱን የበላይነትና በዝባዥነት ማስረገጡ ምሳሌ ነው። ወያኔን ተካን የሚሉት ለህዝብ የቆሙ ሳይሆኑ ለራሳቸው ስልጣንና ጥቅም በቀድሚያ የሚወደቁ ናቸው። ኦነግና መሪዎቹ ኦሮሚያ ብለው ገንጥለው በራሳቸው ቁጥጥርና ብዝበዛ የሚገባ ክልል ይፈልጋሉ። አሊያም ፍጹም የበላይነታቸውን እንደ ወያኔ አስፈተው በህዝብ ስም እየነገዱ የራሳቸውን ጥቅም በዋና ደረጃ ሊያስጠብቁ የሚቋምጡ ናቸው። ጠባብ ብሔረተኝነት አድሃሪና አገራጥፊ መሆኑን ዛሬ ማንም ሊክደው የሚችል አይደለም። ከዓለም እድገትና ሂደትም ጋር ተቃራኒ ነው ይዋልዮሽ ጉዞ። ያለም አገሮች እያበሩና እየተዋሃዱም ሳሉ አንዲትን አገር መሰነጣጠቅና ለበዝባዦች አጋልጦ መስጠት ጥፋት እንጂ ቀና ስምሪት አይደለም። ሀያላንና ህዝብን መሬት እና መብት የሚቀሙ ሁሉ መቼም ዴሞክራሲያዊ ሊባሉ አይችሉም። መሬት ቀሚያ ስለተያያዙ ደም መፋሰስ ማፍሰሱ መለያቸው ሆኗል። መሬት ደግሞ ከመርት ከጥቅም ጋር የተያያዘ ነውና ቀሚዎች ያው በነፍጥና በስልጣናቸው ተጠቅመው መሬትን ይቀማሉ፣ እንብኛለን ባለቤት ያርዳሉ፣ ይፈጃሉ፣ በኃይል ያፈናቅላሉ። ይህ ዛሬም እያየነው ያለ ምጸት ነው። ህዝብ ህብረቱን አጠናክሮ ቀሚዎችን ወሮበሎችን እንዳይታገል ደግሞ አንድም እርስ በርስ ሲያጋጭት ጠባብ ብሔረተኝነትን በማስፋፋት በሌላ በኩል ደግሞ ማንነቱን መለያውን ተቋሙን ቅርሱን ከጥቅም ውጪ ያደርጉታል። ታሪክ የለሽ ህዝብ ለማድረግ የሚዋደቃሉ። በአጼ ምኒልክና በኢትዮጵያዊነት ላይ የሚካሄደው አጸያፊ ዘመቻ የዚህ ምስክር ነው። ለአዲስ አበባ ሌላ የፈጠራ ስም የሚሰጠው ቅርሶች የሚፈራርሱት ህዝብ የሚፈናቀለው ከዚህ ሁሉ ጋር የተያያዘ ነው። በሃይማኖት ተቋሞችና በጋራ ቅርሳችን ባህላችን ላይ ዘመቻውም እንደዚሁ ነው። ዛሬ ያካሄዱብን ያለውን አገራጥፊ ዘመቻ በቸልታ ካየነውና በተቃውሞ መነሳት ካቃተን ወደ ሀገር ቅሚያገባቸው በድል እየተጓዙ ናቸው ማለት ነው። የወያኔ ከፋፍለህ አጫርሰው ከዚያም ከጥቅጥህ ግዛው ተንኮል በስራ ላይ ውሏል። የኑዌርን ቁጥር በስደተኞች አብዝቶ አኝዋኩ ላይ ማስነሳት ማጋደል፣ ቅማንቱን ከቀሪው ጋር ማናከስ፣ በቤኒሻንጉል ጸረ አማራውን ዘመቻ ማጧጧፍ፣ በወለጋ እንዲሁም በሌሎች ኦሮሞና አማራውን ማጫረስ፣ ጌዲዮ፣ ቡራዩ፣ ለገጣፎ፣ አጣዬና ብሎም በሀገር ደረጃ ስርዓት አልበኝነትን ማስፈን፣ ወጣቱን ትውልድ ባልባሌ ልምዶች መጥመድ፣ በአዲስ አበባ እንኳን ሳይቀር በሰላም ወጥቶ በሰላም መመለስ አስጊ ሆኖ፣ አሁንም ሚሊዮኖች በምግብ እርዳታ የሚመገቡ ሆነው፣ የባለምንጫ ጀሌዎች ወንጀል በወንጀል ፈጻሚ ሆነው፣ በሃይማኖት ነጻነት ሽፋን እምነትን ከእምነት የሚያጋጭ ሁኔታ መረን መለቀቁ፣ የኑሮ ውድነት ጣራ ማለፍ ሳይሆን ሰማየ ሰማያት መድረሱ፣ የዶላር ምንዛሪ 40 ብር ሆኖ፣ የሀገር ሀብት ዝርፊያው በይፋ ተስፋፍቶና ያገዛዙን ድጋፍ አግኝቶ፣ ዘረኝነት በአዲስ መልክ ሰፍኖ፣ ወያኔ አሁንም ተንሰራፍቶ ያለበት አስፈሪና አስጊ ሁኔታ ይህ እንጂ ለፍላፊዎቹና ጠባቦቹ አለ የሚሉት የለውጥ ሁኔታ ጭራሽ የለም። አገራችን ለባዕድ ጥቃት ደግሞ ከመቼውም ጊዜ በበለጠ መጋለጧ የሚካድ አይደለም። ከድጡ ወደ ማጡ ማለታችን አግባብ አለው። ለዘመናዊ ባርነት ከተሸጡት እህቶቻችን መካከል ባለፉት ጥቂት ወራት ከዘጠኝ ያላነሱ በሊባኖስ ብቻ መገደላቸውን የምናውቀው ነው። ውሃ፣ መብራት በፈረቃ መጓጓዣ ጥበቃ ለሰዓታት፣ በየባጃጁ መዘረፍ፣ ቤት አፍርሶ መሬት ቅሚያ፣ ቋንቋን ለክፍፍል መጠቀም፣ የኬንያ ፖለቲካ። ሆዱ ያልጋረደው ዜጋ ሁሉ አገራችን ወደ ማጥ መግባቷን ሊክድ አይችልም። በመሆኑም ሀገር አድኑን ትግል በስልትና በፈጣን ማጧጧፍ እንዳለብን ግልጽ መሆን አለበት። ለዚህም መደራጀት ወሳኝ መሆኑን መዘንጋት አያሻም። የአገራድን ትግሉ ምሰሶ ከሆኑትና ከነበሩት ከኢህአፓ ጎን መደራጀትና መሰለፍ ወቅታዊ ነው። በትግላችን ኢትዮጵያን እንንከባከብ፣ አንዘናጋ፣ አንከፋፈል፣ ፍርሃትንም እናሶገድ።
ከራስ ጋር ጨዋታ። መሬቱ ባይናችን እየተበሳሳ ቀና ማለት ፈርተን ለህይወት ስንፋሳ ንብረት መሬት ጭምር ከመብትም ባሻገር በገሃድ ተነጥቆ ሰብእናችን ሳይቀር ጠመንጃ ደግነው ሳይቆርጡ ሰልበውን ሲቀጥፉ አብረን ዋሽተን ሐቅን መግደል ለምደን እንዳን ሞት ተዋርደን በውርደት ግን ሞተን አለና በማለት ሳንኖር እንዋለን። ባለታሪክ ሆነን ከጥንት የተለጠን ባለ አኩሪ ነጻነት ጀግና ህዝብም ሳለን ቱርክና ጣሊያኑን ወራሪ አሳፍረን ለአሜሪካ መስኮብ አልበገር ብለን ለጥቁሮች አራያ ማርከሻ ነጨነን በጽናት ባንድነት ባንድ ሀገር ቆይተን ዛሬ በማለቂያው በሽታ ተጠናውቶን ለፈረንጅ ለጣዖት መስገዱ ጀምሮን ከተቀበረበት ዘርካችን ወጥቶ ለንደን ዋሽንግተን ባዕድ ሀገር ገብቶ ስሩ የደረቀ ያበቃ ዛፍ ሆነን ፈረንጅ ሲያሾፍብን ሲረጠንም ችለን እንዳን ሞት ተዋርደን በውርደት ግን ሞተን አለና በማለት ስንዋሽ ጊዜ አለፈን። ህይወቴ ለአገሬ ማለት የጅል ሆኖ የአገር ቋንቋ ሳይሆን የባህር ተወዶ አንድነቱ ሳይሆን ልዩነቱ ገኑ ጀግና ለመቃብር ክህደት ለዘውድ ሆኖ ራስ ቀና ቀርቶ አንገት ደፋ ደርቶ የወገን ሬሳን ጠቅጥቆ መራመድ ከእውቀት ተፈርጆ መጠቆም ማጋለጥ አጓጉል አዋዜ በራስ ሳይቀር መጥቶ ሀገር እሪ ስትል ጆሮን የደፈነ ብልህ ሰው ተብሎ እንዳን ሞት ተዋርደን በውርደት ግን አልቀን አለና እያልን በመኖር ላይ ቀለን። የታሪክ ትዝታ የቀላ ሽብር ቅርስ የጀግና ምሳሌ የፈሪ ለፍስፍስ በውርደት መበርከት የህላዌ ገላጭ ተጎንብሶ ደንፊ በውር አይኑ አፍጣጭ ዘመነ ግርም ቢጥ አንድነት ግንጠላ በሬሳ ላይ ዘፈን የገዳይ ቅስና ስንት ደም ፈሰሰ ስንት ሰው አለቀ ቆሞ መሄድ ቀርቶ ስንቱ ተንፏቀቀ እንዳይሞት ተዋርዶ በውርደት ግን ሞቶ አለና ይለናል መኖር ራሱ ጠፍቶ። የሰማዕት ታሪክ በደም የተጻፈው ጠመንጃውን ይዞ የሚጠብቅ ከሌለው በሩና ሹሎ ካጣም ይጠብቀው በእምነቶች ብረዛ ዳግም ይከለሳል የሰው ልጅ ክቡር ደም ቀይ ቀለም ይባላል። የሰማታት ታሪክ በደም የተጻፈው ጻፎ ነው ሲያበራ ተኪ ካልጠበቀው በነፋስ ይጠፋል አይለኮስ ከቶ እንዳይሞት ተዋርዶ በውርደት ግን ሞቶ አለና ይለናል ነፍሱን ተለይቶ።
አድማጮቻችን በማስከተል ካቶ አያሌው መንገሻ ጋር ያደረግነውን ቃለ ምልልስ የመጨረሻውን ክፍል እናሰማለን።
ስለዚህ የሚዲያና የሲቪክ ማህበራት ከአብይና ከሱ አመጣጥ ጋር ወይም ከግርግሩ ጋር መዘጋት ጀምሯል። ይህ በምን ምክንያት ይሆናል? እንዲሁም ደግሞ የአገዛዙ እጅ በቀጥታ አለበት ወይ? የአብይ አገዛዝ ግለሰቦችም ሳይቀር እንግዲህ ከዚህ ግርግር ጋር አጎብዳጅ የሆኑበት ሁኔታ ይታያል። በዋሽንግተን ዲሲ እንኳን ጥይት በተተኮሰ ቁጥር ሰላማዊ ሰልፍ ይጠሩ የነበሩት አካላት ህዝብ እየተፈናቀለ ተዘግዘቆ እየተሰቀለ ህፃናት በቀስት እየተገደሉ ዝም ያሉበት ሁኔታ ነው አሁን የምናየው። እንግዲህ ከዲያስፖራ አሁን ባለው ሁኔታ አቋሙ ማለትም የዲያስፖራ አቋም ምን መሆን አለበት?
ጥሩ ነው። ከመጀመሪያ ዲያስፖራው በነነሳ ዲያስፖራው ትግሉ ውጤት ያመጣል ብሎ ከፍተኛ መስዋዕትነት ከፍሏል። ካሁን በፊት ግን የተከፈለው መስዋዕትነት በግለሰቦች እየተነጠቀ ለወያኔ ማደሪያ ወይም ለወያኔ ማባበያ ነው የሆነው። ድርጅቶች፣ ሚዲያዎች፣ ሲቪክ ማህበራት በጠቅላላ ከዲያስፖራው ገንዘብ ያልተበሰበ አልነበረም። በገንዘብ ነፃ እንወጣለን የሚል ስሜትም ነበር ማለት ይችላል። ግን አብዛኛው ገንዘቡ የተበላበት ለግል ጥቅማቸው ያሉበት ሁኔታ ነው የተፈጠረው። ከገንዘብም አልፎ ከአውሮፓም ሆነ ከአሜሪካ እውነት ያለስ ለመሰላቸው መስዋዕትነት ለመክፈል ይሄዱ ቤተሰቦቻቸውን ኑሯቸውን በትነው ኤርትራ የገቡም በስተመጨረሻም በሳቦታጅ የተገደሉ ኢትዮጵያውያን እንደነበሩ አይተናል። ስለዚህ ዲያስፖራው የነበረውን የትግል እንቅስቃሴ አሁንም ቢቀጥል ጥሩ ነው ነው የኔ ስሜት። አሁንም አጠናክሮ መቀጠል አለበት። ግን በገንዘብ ላይ የተንተራሱ የፖለቲካ ድርጅቶችን ቢጠራጠራቸው ለገንዘቡ ቢያዝን፣ አብዛኛው ጊዜ ገንዘቡ ለሚፈለገው አላማ ሳይውል የግለሰቦች መጠቀሚያ እየሆነ ስለያዩት ነው በተለያየ የፖለቲካ ድርጅቶች። ስለዚህ አንድም ገንዘብ ለአርሶ አደሩ ደርሶ ጥቅም ላይ ያለ ወይም ደግሞ ለውጊያ ያለበት አንድም ነገር አልታየም። ስለዚህ ገንዘብን፣ መስዋዕትነትን፣ ሌሎች ነገሮችን ሁሉ በማስተዋል ወደ ተግባር መግባት፣ ትግሉን ተስፋ ባለመቁረጥ ለመስዋዕትነት መዘጋጀትና የነበረውን ጸረወያኔ ዘመቻ በውጭም በውስጥም አስተሳስሮ የነበሩትን የዛሬ ሁለት ዓመት እንቅስቃሴዎች ደግሞ ማሳየት፣ ግን ላይቀለበስ ትክክለኛ መሪ በመምረጥ ራሱ ሁሉም ሰው ራሱን መሪ አድርጎ በመንቀሳቀስ ትግሉን ማፋፋምና መቀጠል እንዳለበት ይስማኛል። ሌላው ያብይ ደጋፊዎችን በተመለከተ ያብይ ደጋፊ የተለያየ ነው። አብይ ሲመረጥ ምክንያት ነበረው። አብይን የውጭ ሰዎችም እጅ አለበት። ኢትዮጵያውያኑ ምራሳቸው ህዋት ኦህዴድን ሌላውን ባሬን የምንለውም ሰዎች እነዚህም ሁሉ ተሳትፎ አለበት። አብይ ሲመረጥ የቃታሮችም የሳውዲዎችም እጅ አለበት። ምክንያት ሁሉም ጋር የሚያነካካ ማንነት ስላለው ነው። አማራውን ለማታለል እናቱ አማራ ናት ተብሎ ተገመተ። ኦሮሞውን ለማታለል ወይም ደግሞ ኦሮሞነቱን ጠብቆ ለመጓዝና ኦነግንና ኦህዴድን አስተሳስሮ ጠንካራ የሆነ ግን ግብ ለመምታት እንዲቻል ደግሞ በአባቱ ኦሮሞ ነው ተባለ። ሙስሊሙን ህብረተሰብ ለማያዝ ደግሞ አባቱ ሙስሊም ነው አህመድ ነው ተብሎ ተያዘ። ወጣቱን ህብረተሰብ ለማያዝ ደግሞ እሱ ወጣት ነው ተብሎም በዚህ ተፈረጀ። የተማረውን ሰው ለማታለል ደግሞ ዶክተር የሚለው ስያሜው ነው። እውቀቱ እዚህ ግባ የሚባል ነገር እንደሌለው ታይቷል። ምክንያት እንደ ተመረጠ አካባቢ አንድ የውጭ መጽሔት ራሱ አንብቦ መጽሔቷን እንዳንተ ሸምድዶ አንዲትም ወርድ ከዛ ውስጥ ሳያሻሽል ወይም ደግሞ ሳይወጣ ሳይቀንስ ጠያቂው አንድ ተጠይቀው ያረጋ እሱ ደግሞ እንደ መጽሐፍ ቅዱስ እንዲህ ቁጭ ብሎ ያቺኑ መልስ እየመለሰ ምክንያቱም አጥብቷታል። በስተመጨረሻ አንዲት የአውሮፓ ጋዜጠኛ ናት ያገለጸችው። ይሄ በሙሉ የተጠየቁ ጥያቄዎች እዚህ መጽሔት ላይ ናቸው፣ መልሱ እዚህ ላይ ነው። ገጽ እንዲህ ላይ እያለች ነው ያሳየችው። ገጽ እንዲህ ላይ እና በጣም አታላይ ነው። የሀገር መሪ መሆን ይችል አይደለም ነው ያለችው። ተመልከት፣ በእንግሊዘኛ ካላወቀ ግድ አይደለም። እነ ምኒልክ እኮ ሀገሪቱን አረጋግተው የመሩና ኃይለ ሥላሴን በለው ሌሎችን እነ ቴዎድሮስ እንግሊዘኛ ፈረንሳይኛ በማወቃቸው አይደለም። ቋንቋ ስላላወቅ የኢትዮጵያ መሪ አትሆንም አትባል። ስለዚህ እንግሊዘኛ አዋቂ መስሎ ለመገኘት ይህን ያህል ወርዶ ከካሜራውን አልፎ እና ከጽዳት ቦታ ይህን ያህል ወርዶ ያየነው ሰው ነው። እና ይሄ ተራ ማታለል፣ ይሄ ዝም ብሎ ቁጭ ብሎ አይነት ስራ እየሰራ ያለ ግለሰብ ሀገር መሪ ነው ብለህ ስታስቀምጥ ያሳፍራል። ስለዚህ እንዲህ አይነት ስራ አለ እንዲህ አይነት ማቻለል ማጅበርበር አለና ከስር መሰረቱ እነዚህ ነገሮች በሙሉ ይሄንን ሶሳይቲ ይገዙታል ተብሎ ነው ክርስቲያን እንደገና ፕሮቴስታንትም ነው ፕሮቴስታንት የሆነውን እናቱ አማራ ናት አባቱ ሙስሊም ነው ወይም ኦሮሞ ነው እሱ ዶክተር ነው ሚስቱ ፕሮቴስታንት እንደዚህ ይሄ ሁሉ ታይቶ ሁሉንም ቀልብ ይስባል ተብሎ ተደረገ ለነገሩ በነገሩ ቀልብ ሳበ በነገሩ ቀልብ ሲስም ታጣውስ ከሆነ ወይ ፓስተር ወለው ወይ ደግሞ ፖለቲከኛ የመጀመሪያ ታውቅ የደገፈውን ህዝብ ያቀደም ያነሳው ፈንጂ ላይ ያብታደው አለ ምንድነው ያለው እግዚአብሔር ይባርካችሁ እንግዲህ ጥሩ ክርስቲያን የኢትዮጵያ መሪ ተፈጠረ ብሎ ኮንትር እንዲልውና ህዝቡ ወአለ በቃ በጣም አጀናገረው እሱ ስለባረከው ነው የኢትዮጵያ ህዝብ ይባረከው እሱ ስለለቀቀ ነው የኢትዮጵያ ህዝብ ሊባረክ የሚችለው በልቶ ነው የሚያጥረው እኔ ከጠላትም ጠንካራ ጠላት ነው ጥሩ የሚባለውን ኢትዮጵያዊ ብሂል እደግፋለሁ ልፍስፍስ ያለ ጠላት ያጠላል ለምሳሌ መለስ ዜናዊ እየተሳደበ ነው ሲገዛት የኖረ እየተሳደበ ሙልጭ አርጎ የሚሳደበው ውስጡ እውቀት ስለሌለው ነው መለስ እውቀት የለውም ሌላው የሚሳደበው ፈሪ ነው ሲሞት ነው ያሳለፈው በውጊያ ላይ ያችን ለመሸፈን ደፋር ለመምሰል አሽማቆ ለመግዛት ይሄ ደግሞ የዚያኛው አልሰራም ተጠልቶበታል እኔ ደግሞ ሌላ መንገድ ልከተላልና እግዚአብሔርም ይባርካችሁ እንዴት ነው እሱ ባርኳት አሁን ይችን ሀገር የምትባረከው ያ ህዝብ ደግሞ የሚባረከው ይኸው አልባረከው ብሎ በረሃብ እያለቀ ነው በርስ በርስ ጦርነት በችግር እያለቀ ነው እግዚአብሔር ኢትዮጵያን ሊባርካት ከሆነ ያደግን ከስረ መሰረቱ ከኢትዮጵያ ማጥፋት አለበት ከስረ መሰረቱ ይሄ ነው ሌላው ቀደም እንደረሳሁት ነገር ፈንጂን በተመለከተ ራሱን ለማስወደድ ከካሜራው ሌላ በፈንጂም ቢሆን እዛ ቤት አደባባይ በሚደረገው ሰልፍ ላይ ፈንጂ ፈንድቷል አዎ ፈንድቷል ያ ፈነዳው ደግሞ ከኔ ጋር አብሮ ይሰራ የነበረ ተስፋዬ ኡርጌ የሚባል የተላለ ልጅ ነው ታውቃለህ ተስፋዬ ኡርጌ በግ ነጋዴ ነበር ከተላሌ ያመጣ አዲስ አበባ በግሽት ነበር እና በግ እየሸጠ ያለ ይሄ ልጅ ለደህንነት ሰራተኞች በተሻለ ዋጋ የተሻለ በግ ደንበኛ ያደረገ ያመጣል በዛውም ደግሞ የበግ ነጋዴዎችን እየተለለ መረጃ ይሰጥ ነበር ወሬ ይሰጣል ምክንያቱም ከፊሉ ሳያውቀው ፖለቲካ ያወራል እዛ በግ ነጋዴው ውስጥ ሌላው ከጎረቤቱ ሌላው ከሌላ አካባቢና ይሄንን ያደረገ ስለኖረ መጨረሻ ላይ እስቲ ወደ መረጃ ድርጅቱ ነው ሰጣሉና የወረዳ ኃላፊ አረጉት ሲሰራ ቆየ ከወረዳ ኃላፊነት የኦነግ ዴስክ እና የኦሮሞ ድርጅቶች ክትትል ኃላፊ አርገው ደግሞ እዛ መደቡት ኦሮሚያ ስለሚችል በስተመጨረሻው ጌታቸው አሰፋ ይሄንን ነው የመረጠው ኦሮሚያ ስለምትናገር እንደገና ደግሞ ስለምትፈጽመው በሚል እንደ ጌታቸውም ሌሎቹም ተቀባይነት እንዲያገኝ አብይን ለማስወገድ እኮ አይደለም ድራማ ናት እኮ ተቀባይነት ለማስገኘት ሲባል ሆን ተብሎ ተመርጦ ነው ከደንነት የደንነት ሰራተኛ እኮ ነው መምሪያ ኃላፊ እኮ እና ወርዶ ፈንጆን ወሰደ አንዲት ኬንያ የነበረች ልጅ ነበረች ገነት ትመስለኛለች በኮርስማ ነው ማቃት በፊትም ማቃት አለው እቺን ሰው በኮርስማ ማለት ነው ከመረጃ ድርጅቱ አንጻር እንጂ ባካለላታት እና ሌሎችም እዛ ዙሪያ የነበሩትን አይቻቸዋለሁ ተወሰነ አቃቸዋለሁ ከመረጃ ድርጅቱ ጋር መረጃ በማቀበል ረገድ ትብብር የነበራቸው ሰዎች ናቸው አውቃቸዋለሁ እና ያንን ፈንጂ አፈነዱት ያንን ፈንጂ ሲያፈነዱት መገንዘብ ያለብን አንደኛ ፈንጂው የፈነዳው አብይ ከነበረበት ቦታ በጣም ይርቃል ከ200 300 ሜትር በላይ ነው በሌላ በኩል ያቺ የፈነዳቸው ፈንጂ ከአስር ሜትር ርቀት በላይ የምትሄድ አይደለችም። በሌላ በኩል ስብሰባው ወይም ደግሞ ሰልፉ ከተጠናቀቀና አብይ ጉዞ ሲጀምር ነው። አብይን ለመግደል ቢታሰብ ትሪቡኑስ እዛው እሱ ያለበት አካባቢ አስቀድሞ በማስቀመጥ በሰዓት ባሁን ጊዜ ቴክኖሎጂ አድጓል እዛ አስቀምጣው በሞባይል ሌላ ሆቴል ሆነ ሌላ ከዛ ወይ ሌላ ቦታ ተቀምጣ ተፈነጠዋል። ይሄ ጠፍቷቸው አይደለም አለኩ የፈንጂ ኤክስፐርቶች መሀንዲሶች እኮ አንዱት መሀንዲስ ማዳንነቱ አንድ መምሪያ አለ የፈንጂ። ስለዚህ ይሄ ጠፍቷቸው ማጥፋት ከተፈለገ ለምንድን ነው ስብሰባው እንዲቋረጥ ለምን መጀመሪያ አልተደረገም? ታዲያ እንዲጠናቀቅ ተፈለገ ተጠናቀቀ አለቀ እሱ ተነሳ ጉዞ ሊጀምር ሲል ፈነጠ። ይሄ ምን ማለት ነው? ድራማ ነው። እውነት መስሏቸው ውጭ ኃይሎችም ገቡ ለማጥናት ሞከሩ ተጣራ በትክክል ልጆቹ ያመነዱ ታወቁ አላማው ግን ድራማ ስለሆነ ድራማውን ማን እንደሰጣቸው ማን ይናገር? በሲኔ ተከናወነው እና ድራማ ነው። ፎቶግራፉ ድራማ ነው። ይሄ ንግግሩ በሙሉ ድራማ ነው። ፈንጂው ድራማ ነው። ታስሯል። ምን ሆነ ይመጣል? አልሞተም። የሚገልኩ አይደለም። በጣም ትንሽ ነች። በቃ ፈነዳች። እዛ አካባቢ የነበረው የተወሰነው ልጆች ቆሰሉ አከተም። እሱማ ራሱን እንዴት ይጎዳል? ለድራማ ሄደህ ራስን ትሞታለህ? አዎ፣ እና እንደዛ ነው። አጠቃላይ ድራማ ነው። የድራማ ቢወት ነው። አሁን የተጀመረው የድራማ ቢወት ነው። በፊት የስድብ አብዮት ነበር። የመለስ ጊዜ የስድብ የዛቻ የኃይለ ማርያም ጊዜ ደግሞ የተረት አብዮት ነበር። ተረት ነው የሚተርት። ውጭ ያሉ ሰዎች ይላል። አሁን የአንድ ሀገር መሪ እኮ ነው። ውጭ ያሉ ሰዎች እኔ እንዳየሁት ከመኪና ተደግፎ ፎቶግራፊ እነሱና ወደ ዘመዶች ምንም እኮ የላቸው እንዴ። አሁን የአንድ ሀገር መሪ ውጭ ትላለህ። አንድ ተራ ሰው ወይም ደሃ መኪና የለው አለው ምን ያደርግለታል? እሱ አንዳንድ መስ ማ እቅድ አቅዶ የዚያን ሀገር ኢኮኖሚ መለወጥ የሚችልበት ነባራዊ ሁኔታ ለመፍጠር ምን ጊዜ አለ? ጊዜ ያገኘበት ምክንያት ስለማይሰሩ ነው። ሰውን ማታለል፣ መዝለፍ፣ መተቸት እንዲህ የሚቻልባቸው መንገዶች ብቻ በመስራት እነሱ እየዘረፉ ዘመናት እንዲቀጥሉ ስለተፈለገ ነው። እና በአጠቃላይ እኔ የምለው ምንድን ነው እንዳተጋለ ባስተጋለይ የኢትዮጵያ ህዝብ መገንዘብ ያለበት ሶስት ጊዜ አራት ጊዜ አምስት ጊዜ ትግሉን ተነጥቋል። ገንዘቡ ተዘርፏል። ታስሯል፣ ተንገላቷል፣ ተታሏል። ብዙ አጭበርባሪዎች አታለውታል። አሁን የፖለቲካ ድርጅቶቹም ፖለቲካ ተናጋሪውም በሙሉ አታላይ ሆኗል። ምክንያቱም ለግል ጥቅም አለ። ምክንያቱም ከፊሎቹ ተስፋ ቆርጠው ነው። በቃ እንግዲህ ይሄ ህዝብ በየጊዜው የሚታለል ከሆነ የትም ላልደርስ ያያዝኩትን ገንዘብና ዝና እንዳያዝኩ ይጠቃልበል እንጂ ይላል። እኔ ባለፈው ያየሁት አንድ ነገር አለ። ፕሮፌሰር ዶክተር በየነ ጴጥሮስ ያሉት አሁን መንጫጫት አያስፈልግም፣ አጨብጭበን የሰቀልነውን አልቀፈን ማውረድ አንችልም ነው ያሉ። አዎ፣ እያጨበጨበ ተማሪው አጨብጭቦ ታላቅ መሪ መጣልኝ እያለ ኦሮሚያ ሳይሰለፍ አማራ ተሰልፎ እያጨበጨበ
ግን እኮ የተነዛው ፕሮፓጋንዳ ነው ማለት አንችልም?
ምንም ጥያቄ የለውም፣ ፕሮፓጋንዳው ነው። ግን ፕሮፓጋንዳው በቀላሉ የሚያሸንፍ ከሆነ ተገቢ የሆነ የፖለቲካ ስራ አልተሰራም ማለት ነው። ምክንያቱም የፖለቲካ ስራው ለአብይ ለውጥ አልነበረማ፣ ለስርዓት ለውጥ ነው። ስርዓቱ እስኪለወጥ ድረስ መቆም የለበትም። እኔ ትግሌን አላቆምም፣ ቁጣዬን አላቆምም ብለህ ነው መቀጠል ያለበት። ምክንያቱም የኢህአደግ ስራ አደረጃጀት ወይ የፖለቲካ ድርጅት ወይም ህወሓት የግለሰቦች ሚና የለውም። ልንገርህ፣ እንደ አፄ ኃይለ ሥላሴ ንጉሱ ካሉ ከጌታ በታች ናቸው እንደፈለጉ ይበሉ፣ ወይም ደግሞ በደርግ ጊዜ እንደነበረው መንግስቱ እንዳለው የሚባልበት አይደለም። ይሄ ድርጅቱ ነው የሚወስነው ሁሉም ነገር። የግለሰቦች መልካም ፈቃድ እንኳን ቢኖር ለውጥ ቢፈልጉ ለህዝብ መልካም ነገር ማድረግ እንኳን ቢፈልጉ ኢኮኖሚውን ማሳደግ የውጭ ፖሊሲውን ማሻሻል እንኳን ቢፈልጉ የውስጥ ፍላጎታቸው ሆኖ ይቀራል እንጂ እውን አይሆንም። ምክንያቱም የድርጅቱ ፍላጎት ስላልሆነ ድርጅቱ በጠንካራ መሰረት ላይ ተተክሏል። ከቻይና ኮሙኒስት ፓርቲ እኮ ቀጥሎ ያባላት በዛት እኮ ያለው እኮ አደግ እኮ ወደ 5 ሚሊዮን አባል እኮ ነው ያለው። ይሄ 725,000 የህዋት አባል እኮ ነው ያለው። እንግዲህ ከዚያ ጀርባ ደግሞ ደጋፊው ነው በመድረኩ ህዋት እንዲኖር የሚደግፍ ትግርኛ በመናገሩ ህዋት እንዲኖር የሚደግፍ ሌላ። ስለዚህ መታሰብ ያለበት ነገር የምንታገለው ለግለሰብ ለውጥ ሳይሆን ለስርዓት ለውጥ፣ በአጠቃላይ ሙልጭ ብሎ የሚጠፋበት ለውጥ ነው መሆን ያለበት። መንግስታዊ መዋቅሮች፣ የፖለቲካ ድርጅቶች፣ የመንግስት መሪዎች በነበሩበት የማይገኙበት የማናይበት ሁኔታ ነው መፍጠር ያለብን ነው አዲስ ባን ኢትዮጵያን እናይ ከሆነ።
እሺ እንግዲህ ሌላው የአብይ ሌላው ፕሮፖጋንዳ የነበረው የታሰረውን ሁሉ አስፈታ የሚል ትርክት ነው። ሆኖም ግን እንግዲህ እርሱም በዚህ አጋጣሚ የሚያቆት ነገር ካለ ቢነግሩን ደስ ይለናል። ለ28 አመታት በትግራይ ጉድጓድ ውስጥ ታስረው መዳረሻቸው የጠፋ የኢሃፓ አባላት አሉ። እንዲሁም ደግሞ መምህር እንደስራቸው አግማሴ እንዲሁም የደጃዝማች ተሰማ አራት ወንድማማቾች የጠፉበት ሁኔታ አለ። ሌሎችም በትግራይ ጉድጓድ ውስጥ እንደታሰሩ ይስማልና በዚህ ጉዳይ ላይ እርሱ የሚያውቁት ካለ።
አመሰግናለሁ። በመጀመሪያ ደረጃ እኔ 1987 ግንቦት ላይ ነው በዚያ ድርጅት ውስጥ መስራት የጀመርኩት። የኢህአፓ እንቅስቃሴና ይሄ የነበረው ነገር የተፈጠረው ቋራ የነበረው መደምሰስና ውጊያውም ቢሆን ከ86 በፊት የተጠናቀቀ ነው። ስለዚህ ይሄንን አላውቀውም። ሲወስዱ ደግሞ እንደነዚህ ያሉ ኢህአፓ ማለት ለነሱ የአይን ውስጥ ብረት ማለት ነው ማለት በጣም ኃይለኛ ታርጌት ኃይለኛ ኢላማ አድርገው ነው የሚወስዷቸው። ስለዚህ የሚወስዷቸው ወደ ትግራይ ነው፣ ወደ ማህላ ሀገር አይደለም። ወደ ትግራይ አማርኛ፣ ኦሮምኛ ወይም ሌላ ቋንቋ ተናጋሪ ከትግርኛ ተናጋሪ ውጪ ወደ ትግራይ ማንም ሰው በሰራ አይመደብም። ትግራይ ውስጥ ይደረስ መነገድም አትችልም፣ መኖሪያ ቦታ መስራት አትችልም። ስለዚህ ትግራይ ውስጥ የሚፈጠረውን ነገር ማንም ሰው የማወቅ እድል የለውም። ከዚህ አንፃር አላውቆ በሌላ በኩል እኔ የምሰራው የዞን ኃላፊ የክልል ኃላፊ የነሰራው ከዛ በኋላ ደግሞ ኤርፖርት የኤርፖርት ሴኩሪቲ የኛ ስራ ምን መሰላችሁ? አሁን አብዛኛው ሰው የታሰረው የእስረኛ ቤተሰብ ሌላው ሊቃወም ሲፈልግ ደህንነት አስሮኝ ገልቶኝ አባሮኝ ዘርፎኝ ምናምን ይላል። ሁሉም ግን በደህንነት ሽፋን መከላከያው ይሰራል፣ ፖሊሱ ይሰራል፣ ፖለቲካ ድርጅቶች ኦህዴድ፣ ብአዴን፣ ህወሓት፣ ሌላው ደህንነት ምናምን ይሰራል፣ ሁሉም ይሰራል። ሽፋኑ ደህንነት ነው። የደህንነት ሰራተኞች ባይገርማችሁ የመረጃ ሰራተኞች በአሁኑ ጊዜ ተጨምረዋል። ምናልባት ያን ጊዜ ወደ 725 አካባቢ ነው። 725 ሲባል 400 የሚሆነው የመረጃ ሰራተኛ ሲሆን 325 የሚሆነው ደግሞ የክትትል ወይም ሰርቪላንስ ኦፊሰር የሚባል በመኪናና በእግር የሚከተል ማለት ነው። ስለዚህ ኬዝ ኦፊሰሮቹ የመረጃ መኮንኖቹ ትንሽ ናቸው፣ 400 ምናምን። ምክንያቱም የአንድ ክልል የደህንነት ኃላፊ አንድ ሰው ነው። ከስሩ ምናልባት አንድ ረዳት ይኖረዋል። አለብለዚያ ሬዲዮ ኦፕሬተር ሌላ ነው። እና ምን ብላችሁ ነው ያጨሩ ነገር ስመጣ ሁሉንም ነገር እኛ መስራት አቅሙም የለንም። እኔ በነበርኩበት ጊዜ ስልጣንም የለኝም። ከኔ ይልቅ ትግርኛ የሚናገር ያንድ መስሪያ ቤት ዘበኛ የበለጠ የማስተጨማ ሰው ነበር። አሬ ካፈለራ እኛ ወሬ ብቻ ወሬ ተሰብስቦ ብርታ ወሬ ያለና ካን አብረን እንልካለን ተሰብስቦ ይመጣው ግን ሚኒስተር ነበር እዛው ዘናግራችሁ የተወሰኑ ዘረኛ የሆኑ ኦሮሞ ኦሮሚኛ ተናጋሪ ልጆች ነበሩ። ማለት ዘረኛ ስለ ለወገናቸው የሚጨነቁ አሁን ባለው ዘረኝነት ጋር ለወገናቸው የሚጨነቁት የኦሮሞዎቹ እርቂት እንዳይፈጸም ብለው መለሻ ደብቀው የተወሰኑትን የሚያድኑበት አጋጣሚ ይፈጠር ነበር እናውቅ ነበር። እኛም እኔ በራሴ አቶ ጋር በነበርኩ ጊዜ በርካታ የኦነግ ሴል አግኝቼ እነተሾም የሚባሉ እና ቢሮ ምሰሩ እነ ገዲሳ የሚባሉ እንደ ብዙዎች ወደ 70 ምናምን የሚሆን ሰው አድኛለሁ። ህዋት እንዳይበላችሁ ህዋታችሁን ወይም ደግሞ ሴላችሁን አፍሱ ስራችሁ እንዳይቋረጥና ልጆቻችሁ የሚበሉ ዳቦ እንዳያዙ ያስበጠምኩበት አጋጣሚ ነበር። አማራም ክልል ሲሄድ ወገኔን አድኛለሁ። ስለዚህ ሁሉም ፋሽስት አይደለም ሁሉም ዝም ብሎ ህሊና የሌለው በሆዱ የሚገዛ ብቻም አልነበረም። ትግሬው የራሱን ወገን ያድናል። ትግሬው እየዘረፈ የትግሬው ደህንነት አይከታተለውም። ያዘረፈውን ገና ይዘርፋል ብሎ አማራና ኦሮሞ ያሳድዱላል። ይህን እናቃለን ሆነ። ስለዚህ ያንድ ያን ነበርና ትሬ ወሬ ወይም ኢንፎርሜሽን ሪፖርት ከማስተላለፍ በስተቀር ከእስር ቤቶች ጋር ግንኙነት የለንም ከማሰርም ጋር ግንኙነት የለንም። ፖሊስ ነው የሚያስር። እንዲህ አይነት ስራ ውስጥ ስላልነበርኩ ዝርዝሩን አላውቀውም። አሁን ወደ ማሰር ወደ መግረፍ ተገራጆች ጋር መተባበር መረጃ ማብሮ ተቀምጦ ደግሞ የማየት ስልጣን የተሰጣቸው ህዝባዊ አመጹ የፖሊስ ሰዎች ይሄድ ባለፉት 3 አመታት የደህንነት ሰራተኞች ከስልጣን ገደባቸው ወጥ ይሄ ነው። ከዛ በፊት እንደዛ አልነበረም። ለምሳሌ እዚህ ሀገር ሲያይ ይገርፋል እንዴ? አይገርፍም። እዚህ ያየከው ምንድን ነው? ፖሊስ ነው ወይስ መከላከያ ነው ወይስ መርማሪ ነው? ራሱን ይቻለ አካል አለ። ስለዚህ እዛም እንደዛ ነው። ስለዚህ አላውቀውም ነው። በሌላ በኩል በስተመጨረሻው መጨረሻ ላይ የነበርኩት ኤርፖርት ነው። ኤርፖርት ሲሄድ የሄድኩበት ምክንያት አለቃን አለቆችን ተቃወሙ። አንደኛው ወልደ ስላሴ ወልደ ሚካኤል እናንተም በሚዲያቸው አቅርባችሁት ነበር። እኔ በርስምም የእናንተ መረጃ የተሟላ እንዲሆን ኢንፎርሜሽን እየላኩ ታስተላልፉት ነበረ የዛሬ 3 አመት አካባቢ። አሁን እሱ ተፈቷል እና እሱ አና መምሪያ ኃላፊ ነበር። የሀገሪቱ የውስጥ ደህንነት ኃላፊ ነበር እሱ እና ወደ አርሲ ሄደ። የኦሮሚያ ክልል የደህንነት ኃላፊ ሆኜ ነበር እና ወደ መጨረሻው 76 ላይ አርሲ ሄደ። ለስልምና ጉባኤ የምንመርጣቸው ሰዎች ስላሉ ሀጂ ከሌና ሀጂ ከሌን ሄደ አድመተ ትመጣለ። አሁንም ከኢህአዴግ አስተሳሰብ ከኛ አደጋፊነት የወጡ መሆን አለመሆናቸው ተብሎ መልዕክት ተደረሰኝ። ኖ አላደርገውማ። ለምን አለ። አንደኛ ቢዚ ነኝ፣ በሁለተኛ ደረጃ በሃይማኖት ለምን ነው ቃል ካልገባው? ለምንድን ነው እነዚህን ሰዎች ከፍዬ የሚሄደው? እነሱ ስልጣናቸውን ስለሚፈልጉ ከኢህአዴግ አስተሳሰብ አይወጡላቸውም። እናንተም አትጠርጠዋቸው፣ ከኋላቸው ጦር የለ ሽማግሌዎች ናቸው ብዬ ተናገርኩ እና አሉኝ። አዲስ አበባ ተጠራው ተገመገሙ። አንደኛ ጸረ ትግሬ ነው። ትግሬና ትግርኛ የሚባል ቋንቋ መስማት ማየትም አያስፈልግም። ሁለተኛ ደግሞ የምትታዘዘውን አትፈጽምም፣ ያው ወታደራዊ ባህሪ አለበት እናም ሌሎች እንትን ይቃለ ምናምን ብለው ወረዱብኝ። እስከ መቼ ነው የትግሬ ስንፋስ እየተነፈስኩ የምኖረው ብዬ ተናገርኩ። እስከ መቼ? አሁን እሺ ያለውም ኦፊሰር በሙሉ እሺ የሚላችሁ ስለሚፈራ ነው እንጂ እናንተ ስለምታውቁና ስለምትቻሉ አይደለም የተቀበላችሁ። እናንተ ሁልጊዜ አንደኛ፣ እናንተ ጀግኖች፣ እናንተ አዋቂዎች፣ እናንተ መሪዎች። ይሄ ታሪክ አጋጣሚ ጉዳይ ነው። የተሸነፈ ሰው ሞራል የለውም ብዙ ለመናገር። ስለተሸነፍኩ ብቻ ካልሆነ በስተቀር እኔ በመሰረቱ አብረንም ምንም ሰዎች አልነበርንም። ስለዚህ አትዝለፈኝ አልኩት። በዛው ስራም ብለናል የተወሰነ ቆያለኝና ቆየው። ከአንድ ሳምንት በኋላ ኤርፖርት ተመደቡ። ውስጥ ነው ማን ነው ጥበቃውና መምሪያ የኤርፖርቶች መምሪያው ዋና ፍላዳት ያርገው መደብ ያስተዳደር እና የደምጭት ምናምን ብለ ከዛ ወጣው ወደ ኤርፖርት ጎንደር አጤ ቴዎድሮስ ኤርፖርት ተመደብኩ። የሰብዛት ነበር እዛ ተመድብ ያንደርኩን ቅንጅትን ደግፎ ቅንጅትን መርጧል። በሌላ በኩል ወያኔ ከዚህ ላይ ማብቃት አለበት ህዝቡ ትግሉን ማቋረጥ የለበትም ይላል ወራቱ ተራሽኝና ሌሎችን ከተከታተል ተውሎ መረጃን አለቆች ደረሰ። መረጃው ትክክል ነው አንዳንዱ ተጋኖ ነው እንጂ ትክክል ነው። እኔም የመረኩት የቅንጅትን ሰው ነው የመረኩት ሰው ጎበዝ ነው እንጂ አይደለም ከወያኔ ግን ይሻላል ብዬ መረኩት። እና ይሄን የሚያውቁ ሚስትራን የሚያውቁ ሰዎች አውጡ ከዛ ከጎንደር ኤርፖርት ወደ ጋምቤላ ላኩ። ጋምቤላ ለመምጣት ማስበው ነው በሌላ በኩል ደግሞ ኑሮው ትንሽ እንደማህላበር አይደለም ወይዘሮ በጣም ከባድ ነው በኑሮ ለመቋቋም አችልም ከባድ ነው። እነሱም ሊመጡኝ አስበው ነበር ስለዚህ አኪል መጠበቅ ነው ያለብኝ ኑሮውን ተቋቁሙ። በዚህ ላይ ደግሞ ስልክ ጠለፋው አለ ምናምን አለ በዚህ ሁሉ ራሴን እንትን ብዬ መጨረሻ ላይ ወደ ጅማ መለሱኝ። ከተወሰነ ጊዜ በኋላ ጅማ ያለው የምራብ ኢትዮጵያ ኤርፖርቶች አስተባባሪ ሆንኩኝ። ማለት የጅማ ኤርፖርት፣ የአርባ ምንጭ፣ የጋምቤላ ኤርፖርት፣ የአሶሳ ኤርፖርት የእነዚህ ኤርፖርቶች አስተባባሪ የሴኩሪቲ ኋላ አስተባባሪ ሆንኩና ቆየሁ። ከዛ ተነሳሁና እንደገና አሁንም አመለከትኩ ምንም ባለጠፋሁ የተመሰልኩ በሚል ወደ አዲስ አበባ ኤርፖርት ካርጎ ተርሚናል ሴኩሪቲ ኃላፊ ሆንኩኝ። የአዲስ አበባ ቦሌ ኤርፖርት ሁለት ክፍሎች ናቸው ያሉት፣ ሁለት ብራንች ነው ያለው ሴኩሪቲ። አንደኛው የመንገደኞች ተርሚናል ነው፣ ሁለተኛው የካርጎ ተርሚናል ነው፣ የጭነት ተርሚናል ነው። የጭነቱ ተርሚናል ወይም የካርጎ ተርሚናል የሀገሪቱ ወደብ ነው ማለት ይችላል፣ ሌላ ወደብ የለም። አትክልትና ፍራፍሬ፣ የስጋና የእንስሳት ውጤቶች፣ ሌሎች የቅባት እህሎች፣ ሌሎች ቡና፣ ሁሉም ነገር በዚያ ይወጣል። ለሀገሪቱ የሚያስፈልጉ ቁሳቁሶችን ከውጭ የሚገቡት በአብዛኛው በዛ ነው። ግን ይህንን 95% የሚነግዱበት ትግሬዎች ብቻ ናቸው። ግሩፕ አለ። የጉምሩክም ኃላፊ ትግሬ ነው። በሱ ግሩፕ ስር ናቸው። እሱም አብሮ ይነግዳል። አብዛኞቹ አይቀረጡም። የሚቀረጡት ፓለቱ ወይም ደግሞ በአንድ ጭነቷ አንዷ ጭነት 2 ሜትር ከሁለት ሜትር የሆነ ፓለት ማለት በዛ ውስጥ የታሸገው ነገር ጨርቅ ተብሎ ይቀረጣል። ሳይፈትሽ ሳይታይ እኮ ነው። ግን ኤሌክትሮኒክስ ነው፣ ኮምፒውተር ነው፣ ካሜራ ነው፣ ሞባይል ነው፣ ወይም ሌላ ነው፣ ወይም ደግሞ የመኪና መለዋወጫ ነው። እንዴት የተደረገ ነው የሚዘረፈው እዛ ላይ። እንደገና የአላሙዲን የሸራተን ሆቴል ቁሳቁሶች እና የአላሙዲን የአትክልትና ፍራፍሬ ውጤቶች ወደ ውጭ ቢሄዱ አይቀርም። በዚህ ላይ ግብግብ ያስኪል በቃ መኖር አስኪልም ወይ ተብሎ ተነገረች። ለምንድን ነው አንተ አዲስ ህግ የምታወጣ? አንተ ምን አቅም አለና ነው እንጀራ በልተህ እንድታደርግ ስለተፈለግ ነው? በጨረቃ በግብግቡ መሀል መልቀቂያ ያቀረብኩት ልገልኝ ስለሆነ መልቀቂያውን ከአራት ወር በኋላ ተፈቀደልኝ። መልቀቂያውን ይዤ ወደ ውጭ የምወጣበት ሁኔታ አመቻቸውና መጣሁ። የምፈልገውም ያለፉት 20 ምናምን ዓመታት እቅድ ወደ ውጭ ወጥቶ ወያኔን በማጋለጥ በውጊያ ላይ ያጣሁት እንትን በንግግር የእነሱን አእምሮ መጉዳት እንዳለብኝ ስላመንኩ ነው። ግን በቃ ሳልሞት ተሳክቶልኛል። እነሱ ሲገቡ እኔ ወታደራዊ መኮንን ነበርኩኝ፣ መቶ አለቃ ነበርኩኝ። ለሻምበልነት 1 ዓመት ነው የቀረኝ። ጎጃም ውስጥ የአንድ አውራጃ ኮሚሳሪያት ኃላፊ ነበርኩኝ። ብዙ አይተናል። ዛሬ እየተዋብቻ ነው እነሱ ጋር ያልሆንኩት ነገር የለኝም። ወደ ኬንያም 84 ላይ ወደ ኬንያም ሞከርኩኝ በመውጣት የሚያዋጋኝ ካለ ለመሞት ነው። ስራ ፈልጌ ለመብላት ምናምን የሚባል ሀሳብ ያን ጊዜ የለኝም። ለመሞት ወስዶ የሚያስገድለኝ ሰው ፈለኩ። ግን ጠፋ። አጥሮ መለሱ። እዛ በኋላ የሚበላ የሚጠፋለ ያው ምን ታደርጋለህ? ጅብ በልተ ጅብ ሌላ ጊዜ ተቃደስ እንደሚባለው በቃ ከጅቦች ጋር ጊዜን አሳለፍኩ ማለት ነው። እና ይህንን ያሳለፍኩት ጊዜው በሙሉ የጭንቀት የበታችነት ስሜት የሚንጸባረቅበት የነሱን ሀብት እና እንቅስቃሴ ያያየ ስሜትን የሚጎዳበት ዘመን ላይ ያለኩት ማለት ይቻላል።
እሺ አቶ አያሌው ይህንን ሰፋ ያለ ትንታኔ ሊሰጡን ስለወደዱ በፍኖት አድማጭና ተመልካቾች ስም ከልብ እየመሰገንኩ ምናልባት ለኢትዮጵያ ሕዝብ በዚያ ጋጣሚ በወቅታዊ ሁኔታ አስተካከው ሊያስተላልፉት የሚፈልጉት መልእክት ካለ።
እሺ እኔ ማስተላለፍ የምፈልገው መልእክት መንግስት በመንግስት ይቀየራል ግን ህዝብ በህዝብ አይቀየርም። ሀገርም እንደነበረች ይከተላለች። ትውልድ ያጣ ታሪክ ግን አይጠፋ። ስለዚህ ዛሬ የታሪክ አጋጣሚ ፈቅዶ በማወቅም ሆነ ባለማወቅ በተለያዩ ብሔሮች ላይ ብሔርን መሰረት አድርጎ የሚደረግ ጭፍጨፋ፣ ማፈናቀል፣ ጥላቻ እነዚህ ነገሮች የሚጠሩበት ማስተዋል የታከለበት ከየቦታው ከየብሔሩ አስተዋይ ሽማግሌዎች አስተዋይ ሰዎች የሚፈጠሩበት ነባራዊ ሁኔታ ይፈጠርና ህዝቦች ወደ ራሳቸው መንፈሳዊ፣ ፖለቲካዊና ማህበራዊ ትስስር እንዲኖራቸው የማድረግ የተቀደሰ ስራ የሽምግልና ስራ የሚሰሩ ሰዎች በየቦታው የኦሮሞ ሊሆን ይችላል፣ በሲዳማው፣ በወላይታው፣ በአማራው፣ በትግሬው፣ በሌላውም ተፈጥሮ ህዝቡን አንድ ማድረግ ከዚያ በኋላ ደግሞ የህዝቡን ልዩነት የሚፈልገውን የፈጠረውን ቡድን አስወግዶ ሀገሪቱ የጋራ ሀገር ከረሃብ እና ከቸነፈር ከጦርነት ከመፈናቀል የሚትድንበት ነባራዊ ሁኔታ እንዲፈጠር ደግሞ ችግሩ ተጠናክሮ የሚሄድበት ሁኔታ እንዲገባ የሚያደርጉ ሰዎች እንዲፈጠሩ ከፖለቲካው በተጓዳ በሽምግልና ላይ በእውቀት ላይ የተመሰረተ ስራ የሚሰሩ የህዝብ ተቀባይነት ያላቸው በአገርም ሆነ በውጭ የሚኖሩ ሰዎች የራሳቸውን ሚና ተጫውተው የሚያልፉበት ነባራዊ ሁኔታ እንዲፈጠር በዚህ አጋጣሚ ጥሪ አደርጋለሁ። በሌላ በኩል በሀገር ውስጥም ሆነ በውጭ የሲቪክ ማህበራት፣ የሐኪሞች፣ መምህራን፣ የግብርና ወይም ሌሎች የመንግስት ሰራተኛ የሆነ በሙሉ ወይም በግል ስራ የሚተዳደር ስለ ነጻነቱ ሲል ትግሉን ይቀላቀላል። መጀመሪያ በሰልፍ ይጀምራል፣ ቀጥሎ በትጥቅ ይታገዛል። ከዚያ በኋላ አስወግዶ የራስን መንግስት መመስረት ይመጣል። ህዝቡ አንድ ቢሆን ቤተ መንግስት ያሉትን ጥቂት አጭሮ አሪሻዎች አንቆ በመያዝ ሚዲያውን ተጠላላ መንግስታዊ ተቋሙን መቆጣጠር በተቻለ ነበር። ይሄን ያደረጉ በሀገራችን በታሪክ እንደነበሩ የምናስታውስ ነው። ስለዚህ እነዚህ ነገሮች እንዲፈጠሩ ትግሉ ተጠናክሮ ይቀጥል። ደግሞ ሌላ ተናጋሪ ሌላ ጊዜ ሊፈጠር እንደሚችል ፓርቲ ብለው ሊያስተላልፉት እንደሚችሉ አሁን ፓርቲ በሚል የኢትዮጵያ ስያሜ ስለያዘ ብቻ ኢትዮጵያዊነት እንዳለ እንዳይማኙ ታሪክሽባን ህዝብ እንዳይቻለልና ብሉን እንዳይነቀቅ የራሱን ጥረት እንዲያደርግ ወዲህ አጋጣሚ ጥሪ አቀርባለሁ። አመሰግናለሁ።
ከልብ እናመሰግናለን አቶ አያሌው።
Okay. Thank you.